ይህ የዓለም አቀፍ የኢትዮጵያ ሴቶች ድርጅት ድምጽ ሬዲዮ ነው። የዓለም አቀፍ የኢትዮጵያ ሴቶች ድርጅት ድምጽ ሬዲዮ አገልግሎት ከWZHF ሬዲዮ ጋር በመተባበር ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 8 ሰዓት ተኩል እስከ 9 ሰዓት በ1390 AM የሚያስተላልፈውን ፕሮግራም አሁን ጀመረ። ጤና ይስጥልኝ ውድ ኢትዮጵያኖች አድማጮቻችን እንደምን ሰነበታችሁ? በድጋሚ እንኳን ለብርሃነ መስቀሉ አደረሳችሁ። የዛሬ መስከረም 19/2000 ዓመተ ምህረት ያለም አቀፍ የኢትዮጵያ ሴቶች ሬዲዮ ዝግጅት ድርጅታችን የተመሰረተበትን አንደኛ ዓመት በዓል ምክንያት በማድረግ በትላንትናው ዕለት ስለተከበረው በዓል አጭር ዘገባ ይኖረናል። እንዲሁም የሀገራችንን ወቅታዊ ሁኔታ በሚመለከት ጥሩ ግንዛቤ ይኖረን ዘንድ ከሁለት የቅንጅት አባላት ጋር ያደረግነውን ውይይት የመጀመሪያውን ክፍል ይዘን እንቀርባለን። በቅድሚያ በትላንትናው ዕለት ያለም አቀፍ የኢትዮጵያ ሴቶች ድርጅት በዓል በተሳካ ሁኔታ ቁም ነገር በተመላበት ውይይት ተካሂዶ ውሏል። በውይይቱ ውስጥም ስለ ወቅታዊ የኢትዮጵያ ሁኔታ፣ ሀገራችን በአሁኑ ወቅት በምን ሁኔታ ላይ እንደምትገኝ፣ የተለያዩ የፖለቲካ በድርጅቶችም ሆነ በአጠቃላይ በሀገሪቷ ውስጥ ያለውን ችግሮችና የችግሮቹ መንስኤ እንዲሁም ደግሞ መፍትሄ ይሆናሉ ብለን ያሰብናቸውን ሐሳቦች እንዲሁም ደግሞ ከህዝቡ የተሰነዘሩ ልዩ ልዩ ችግሩ ምንድነው የሚለውን መፍትሄም ይሆናል ብለው ያሰቡትን በተለይም ደግሞ በወቅቱ በአሁኑ ጊዜ በድርጅቶች ውስጥ በተለይም ደግሞ በቅንጅት ውስጥ የተከሰተውን ችግር አስመልክቶ የዚህ ችግር ምክንያት ምንድነው ለሚለው ከእንግዶቻችንም ሆነ ከአባሎቻችን የቀረቡትን መሰረታዊ ነጥቦች በማንሳት ሰፊ ውይይት ተካሂዷል። የዚህን ውይይት ፍሬ ሐሳብ ወደፊት በመናደርገው ዝግጅታችን ለአድማጮቻችን እንደምናቀርብ ከዚሁ ቃል እንገባለን። አድማጮቻችን ከዚህ መሸጋገሪያ ሙዚቃ በኋላ ከእንግዶቻችን በቅርቡ ከስር ከተፈቱት የቅንጅት አባል አመራር አባል ከወይዘሮ ንግስት ገብረህይወትና ከቅንጅት አባል ከወይዘሮ ሞሰብ ወርቅ ቅጣው ጋራ ያደረግነውን ሰፊ ውይይት የመጀመሪያውን ክፍል ይዘን እንቀርባለን። አድማጮቻችን ከወይዘሮ መሰበ ወርቅ ቅጣው ጋር ያደረግነውን ቃለ ምልልስ ከዚህ ቀጥሎ እናሰማለን። ወይዘሮ መሰበ ወርቅ ይሄንን ቃለ ምልልስ ለአድማጮቻችንና ለዓለም አቀፍ የኢትዮጵያ ሴቶች ድርጅት ለመስጠት ፈቃደኛ በመሆኖ በዓለም አቀፍ የኢትዮጵያ ሴቶች ድርጅት ስምና በራሴ ስም አመሰግናለሁ። እንዲሁም ደግሞ እንኳን ለአዲሱ አመት አደረሰው እያልኩ የመጀመሪያው ጥያቄ ሁለት ዋና ዋና ነጥቦችን የያዘ ነው። አንደኛ ኢትዮጵያ ወይም ህዝቧ በአጠቃላይ ከ1997 ዓመተ ምህረት ምርጫ በኋላ ህዝቡ ድምጹን ከተቀማበት ጊዜ ጀምሮ በምን ሁኔታ ላይ ይገኛል? ምን ይመስላል? ሁለተኛ ደግሞ በቅንጅት ውስጥ ስለተከሰተው ቀውስ ያለውትን አስተያየት ለአድማጮቻችን ግንዛቤ ይሰጠን ዘንድ ቢያካፍሉን።
በጣም አመሰግናለሁ እግዚአብሔር ይስጥልኝ ለዚህ ውይይት ስለጋበዛችሁኝ። አሁን ሁለት ጥያቄዎች ይመስለኛል አንድ ላይ አድርገው የጠየቁኝ። በመጀመሪያ ህዝቡ ኢትዮጵያ ህዝብ ድምጹን ከተነጠቀ በኋላ አሁን ያለበት ሁኔታ ምን ይመስላል የሚልና በቅንጅት ዙሪያ እየተካሄደው ያለው ቀውስ ያስከተለው ችግር ምን ይመስላል የሚል ነው። እንግዲህ ወደ 97 ዓመተ ምህረት ስንመለስ የኢትዮጵያ ህዝብ ከምን ጊዜውም በላይ የራሱን መሪ ራሱ ለመምረጥ ቆርጦ የተነሳበት ጊዜ ነበር። የተለያዩ ፓርቲዎች ለመወዳደር የተዘጋጁበትና በቴሌቪዥን፣ በሬዲዮ፣ በጋዜጦች እና በተለያዩም የመቀስቀሻ መንገዶች የቅስቀሳ ስራ ሲያካሄዱና ህዝቡም ከምን ጊዜውም በበለጠ ሁኔታ የተነሳሳበት ጊዜ ነበረ። ወደ ምርጫ ወጣ። ይሄ እንግዲህ አዲስ ነገር አይደለም፣ የምታውቁት ነገር ነው። ምርጫ ወጥቶ የሚያምንባቸውን ሰዎች መረጠ፣ ድምፁ ተሰረቀ ነው እንግዲህ በአብዛኛው ሁላችንም እንደምንለው። የመረጣቸው ሰዎች በስልጣን ላይ አልተቀመጡም። ተቃውሞ አሰማ። ለዚህ የተሰጠው መልስ እንግዲህ መገደል፣ መታሰር፣ መሰደድ፣ ከቤት ንብረት መፈናቀል፣ ከስራ መባረር እና የመሳሰሉትን ዝም እንዲል መሆን። በፊት ይናገር የነበረው ሰልፍ ይወጣ የነበረው ሀሳቡን በደንብ ቢገልጽ የነበረው ሰው አሁን ምን ታስብኖ ዝም እንዲል ቢናገር አደጋ ይደርስበታል። በእያንዳንዱ ሰው አካባቢ እሱን የሚቆጣጠረው የሚሰልለው በዙሪያው ስላለበትም ብቻ ለማ እንደው በአጠቃላይ ነጻነት የጠፋበት ጊዜ ነው። ይህን ይመስላል አሁን ከምርጫ በኋላ ያለው ሁኔታ ምን ይመስላል የሚለው ችግር ያለበት ጊዜ ነው። ይህንን ካልኩኝ በኋላ አሁን በቅንጅት ዙሪያ የተፈጠረው ቀውስ ምን ይመስላል ለሚለው እንግዲህ አጀማመሩ አብዛኛው በውጭ ሀገር ባለው ሁኔታ ላይ ጎላ ብሎ የሚታይ ነው የሚመስለው። የመሪዎቻችን የቅንጅት መሪዎች ከፍተኛ አመራሮች ወደ ቃሊቲ በእስር በተወረወሩበት ጊዜ በውጭ ሀገር የቅንጅት ዓለም አቀፍ አመራር የሚባል ተቋቋመ። ያም እንግዲህ ትግሉን እንዲቀጥል ለማድረግ የተቋቋመ ነበር። በእነሱ መካከል አለመስማማት ተፈጠረ። ያ ችግር እንግዲህ ቀላል ችግር አይደለም። ሲጀመር ቀላል ይመስል ነበር። አሁን ግን ያለበት ደረጃ ሲታይ በጣም እጅግ ከፍተኛ የሆነ ደረጃ ደርሷል። ለሁለት ተከፈለ። 4-8 12 ሰዎች ነበሩ በዚህ በዓለም አቀፍ አመራሩ ውስጥ የነበሩት። በአንድ ወገን 8 በአንድ ወገን 4 ሆነው መወዛገባ መጡ። አንዱ ቡድን ሌላውን ይዛ ሌላውም እንደዚሁ በሬዲዮኖች በድረገጾች በመሳሰሉት ነገሮች ጸቡ መካረሩ እየታወቀ መጣ እና እዚህ ቃሊቲ ያለው የቅንጅት አመራርም ጸቡን ለማብረድ የተለያዩ መልእክቶች እየላከ አልሳካ ሲል ሁለት ልኡካን ላከ። እነዛ ልኡካን ለማስታረቅ ትልቅ ጥረት ሙከራ አደረጉ። እንታረቃለን አሉ። ይሄ እፎይታ ሰጥቶ ነበረ። ይህ አካባቢ ለእኛም ሆን ታስረው ለነበሩ መሪዎቻችን ሁለት ጊዜ ነው። አንድ ጊዜም ታረቅን ከተባለ በኋላ ሌላ እንግዲህ ዝርዝሩ ብዙ ነው። ወደዛ መግባት በጣም ያለብኝ አይመስለኝም። ከታረቁ ታረቅን በኋላ እንደገና ፈረሰ። በሁለተኛም ጊዜ ታረቅን ካሉ በኋላ ፈረሰ። መጨረሻ ላይ የነበረው ሁኔታ እንዲታረቁ ተማጽኖ እና የመጨረሻ ማሳሰቢያ የመሰለ መልእክት ነበር የተላከላቸው። ይሄን ተቀብለው ነው እንታረቃለን ብለው የመግባቢያ ሰነድም ተፈራረሙ። ከዛ በኋላ ግን እና ሁለቱ እነዚህ 8-4 በሆነ መልክ 12 ሰዎች በሰላም ይቀጥላሉ የሚል ሁኔታም አልነበረም። ቁርሾቸው በስቶ ስለነበረ እንደገና ስራውም ሰፊ የሆነ በመሄዱ ተጨማሪ የሰው ኃይል ያስፈልጋል እና ሌሎች 11 ሰዎች ተጨምረው አዲስ ምክር ቤት መስረታችሁ ስራውን ቀጥሉ ተባሉ። ያን ጊዜ አዲስ ሰዎች መግባታቸው ሲታወቅ በአንደኛው በኩል እንግዲህ ስም መጥቀስ ካስፈለገ በአንደኛው በኩል እነ ሻለቃ ዮሴፍ ናቸው፣ በሌላው በኩል እነ አቶ ብርሃነ መዋና አቶ አንዳርጋቸው ጽጌ ያሉበት ወገን ነው። የእነ ሻለቃ ዮሴፍ ጥሪውን አክብሮ ምክር ቤቱን ለመመስረት ተስማማ። በነ አቶ አንዳርጋቸው እና በእነ አቶ ብርሃነ በኩል ያለው ግን አንቀበልም፣ ይሄ የአንድ ሰው ትእዛዝ ነው ወይም መመሪያ ነው የመጣልን፣ ስለዚህ ምንድነው ደጋግሞ የሚናገሩት ነገር አለ፣ የኮሌክቲቭ ሊደርሺፕ የሰጠን ትእዛዝ ባለመሆኑ አንቀበልም አሉ። እንግዲህ መጀመሪያ እንቀበላለን ታርቀናል ካሉ በኋላ የሰዎችን ሲም ሲመጡ አዳዲስ ሰዎች እንደነ ዶክተር ታዬ ወልደ ሰማያት አይነት እንደነ ዶክተር አክሎክ እንደነ አቶ መስፍን መኮንን የመሳሰሉ እንደነ አቶ አሰፋ ድረስ የመሳሰሉ ሰዎች ይጨመሩና አብራችሁ ስሩ፣ እነዚህ ሰዎች ደግሞ የታወቁ ለትግሉ ዋጋ የሚያስገኙ በትምህርታቸውም በእውቀታቸውም በልምዳቸውም የጎለበተ እና የካበተ ልምድ ያላቸው በመሆናቸው ተብሎ ነበር። እና እንግዲህ እነሱ ከታወቀ በኋላ እነሱ እንዲገቡ ከታወቀ በኋላ ነው ይሄ አንዱ የእናቶ ብርሃነ መዋገን ወደ ምክር ቤት ገብቼ ምክር ቤቱን አልመሰረትም አለ። በዚህ መሀል እያለ የቃሊቲው አመራር ምክር ቤቱ ተመሰረተ። እንደ ዶክተር ታዬ ወልደ ሰማያት ሊቀመንበር የሆነበት ምክር ቤት ሆነ። የስራ አስፈጻሚ የስራ ክፍፍል ድልድል ተደረገ። የቃሊቲው አመራር ተፈታ። አሁን እዚህ ሀገር ውስጥም እየጎላ መምጣት ጀመረ። በተለይም ከተፈቱ በኋላ ለተለያዩ ሀገሮች ልኡካን ተመድበው ተመርተው ይሄዱ በአውሮፓ፣ በአሜሪካ፣ በደቡብ አፍሪካ፣ በአውስትራሊያ፣ በካናዳ ተብሎ አሜሪካ የሚሄደው የተለየ ጎላ ችግር ያለበት ቦታ ስለሆነ ይሄን ችግር ይፈታል፣ በሁለቱ መካከለ ያለውን ችግር ይፈታል ተብሎ ታምኖበት የተላከ ቡድን ነው። እንግዲህ የበለጠ አሁን በሀገር ውስጥም በውጭም የሰው መካረር እየጎላ እየታየ የመጣው አሁን ነው። በፊትም ነበረ፣ ግን አሁን የበለጠ ጎልቶ ይታየው በዚህ ወቅት ነው። ልኡካኑ መጀመሪያ እንግዲህ ኢንጂነር ኃይሉ የሚመሩት ልኡክ ነው። ይሄ ልኡክ 6 አባላት አሉት። የፓርቲ ፕሬዚዳንት እንዲመሩት ነው የተደረገው። እሳቸው ቪዛ በጣም ዘግይቶ ነው የመጣላቸው። ሌሎቹ የልኡካን አባላት እና ሌሎቹ የልኡካን አባላት ቀድሞ ቪዛ ተፈቅዶላቸው የቪዛ ፈቃድ አግኝቶ ስለነበረ ለመሄድ ፈለጉ። ኢንጂነር ኃይሉ ደግሞ ጉዞ እንዲዘገይ የሚፈልጉበት የተለያዩ ምክንያት ነበራቸው። እዚህ ያልተሰሩ ስራዎች አሉ፣ ፓርቲው ህጋዊነት አላገኘም፣ ቅንጅትነቱን አላገኘም፣ የምርጫ ቦርድ ፈቃድ አልሰጠውም፣ ያንን የማስፈጸም ስራ መስራት አለብን፣ እስረኞች በቅንጅት ስም የታሰሩ በርካታ እስረኞች በመላ ኢትዮጵያ ስላሉ እነሱን የማስፈታት ስራ፣ ከእኛ ጋር ከጎናችን ሆኖ የሞተልን የደማልን ህዝብ መሀል ሆነን አብረን የአዲስ ዘመን መለወጫ በዓልንም ማክበር ይገባናል። ህልውናችን ከተከበረ ደግሞ የባንክ አካውንት ሊኖር ይገባል በድርጅቱ ስም። ውጭ በምንሄድበት ጊዜ ይሄንን ቢጠይቁን እንኳን እንደዚህ ያለን ማለት እንችላለን። ከውጭ ያለው ወገናችን ለታሰረው ሰው ቤተሰብ የገንዘብ ድጋፍ ያስፈልግ ለነበረው ገንዘብ ሲሰጥ ቆይቷል። ያ ደግሞ በአግባቡ ለሚገባው አካል መድረስ አለመድረሱን ውጭ በምንሄድ ጊዜ ማሳወቅ አለብን። ይሄ ሂሳቡ የሚሰራ የመጣው ገንዘብና የተሰጠው በትክክል መሆኑን አለመሆኑ ይጣራ። ይህን እየሰራን እንቆይ የሚል ቀደም ብለው አቀረቡ። በአጋጣሚ እሳቸው ቪዛ አልተመታም ነበር ቅድም እንዳልኩት። እነሱ ግን ለመሄድ ፈለጉ። እሳቸው አርብ ቪዛ ተመቶላቸው እነሱ ቅዳሜ እንጠራለን አሉ። ቅዳሜ ሄዱ። እንግዲህም አንድ አከራካሪና ወዛጋቢ ነገር ሆኗል። እዚህም እንግዲህ ከዚህ ሀገር ጀምሮ የነበረ ችግር ነው። እዛ ከሄዱ በኋላ የቀድሞ የሄዱት 5 አባላት ያለው የልኡካን ቡድን አሜሪካ ደረሰ። ገለልተኛ ተብሎ የተቋቋመ እንግዳ አቀባበል የሚያደርግ አንድ ኮሚቴ ነበረ። እነ ፕሮፌሰር አለማየሁ እነ ታማኝ በየነ ያሉበት ኮሚቴ ነው። ያ ኮሚቴ በጥሩ አቀባበል ተቀበላቸው። የኢትዮጵያ ሕዝብም ወጥቶ የልኡካን ቡድን አባላትን ተቀበለ። በሌላ ጊዜ ኢንጂነር ኃይሉ ከጥቂት ቀናት ቆይታ በኋላ ከሳምንት በኋላ ይመስለኛል ዋሽንግተን መጡ። በመጡበት ጊዜ እንግዲህ የጸቡ መካረር አንዱም ይሄ ይመስላል። እነ ወይዘሪት ብርቱካን በፊት ዶክተር ብርሃኑ ቀድሞ ነው ሄዱት። ዶክተር ብርሃኑ ኤርፖርት ሄደው እነ ወይዘሪት ብርቱካን ተቀብለዋል። አሁን ኢንጂነር ኃይሉ ሲመጡ ቀድሞ ሄደው እነዚህ 5 አባላት የነበሩት የልኡካን ቡድን ኢንጂነር ኃይሉን ሳይቀበሉ ቀሩ። አንድ ይሄ ነው። ሁለተኛ ገለልተኛ ተብሎ 3 አባላት የነበሩት ቡድን አሁን የጠቀስኩት ኮሚቴው የእንግዳ አቀባበል ላይ እንዲሰራ የተደረገው ሳይመጡ ቀሩ። እንግዲህ ሌላ ሀገር ሄደዋል ነው አቶ ታማኝ በየነም ወደ ፍራንክፈርት ሄዱ። ዶክተር ፕሮፌሰር አለማየሁም ወደ ካሊፎርኒያ ይመስለኛል ሄዱ ተባለ። እና ይሄ ራሱ እንግዲህ የሚያሳዝን ነገር ነው። መሪን ያህል እሳቸው የፓርቲያችን ፕሬዚዳንት ናቸው፣ ወደ አሜሪካ የሚመጣው የልኡኩም መሪ ናቸው። ይህን መሪ አለመቀበል ማለት ምንድን ነው? አሁን አንድ የሀገር መሪ ሲመጣ እዛ ሀገር ያለ አምባሳደር መሪውን አይቀበልም ወይ? መቀበል ነበረበት። ይቀበላል። እንደምናውቀው ባለው አሰራር መሰረት እነዚህ ማለት የፓርቲያችን መሪ እንደ ሀገር መሪም ልናያቸው የሚገቡ ናቸው እና እነሱን ወጥተው ሊቀበሉ ሲገባ አልተቀበሉም። ይሄም እያባባሰው ይሄደ ይመስለኛል። ይሄ ብቻ በዚህ ብቻ አላበቃም። በማክስቱ ሌላ አንድ ስብሰባ ነበር። እዛ ስብሰባም ላይ ይነገር የነበረው ነገር ኩዴታ ልበለው እንግዲህ በአማርኛ ምን እንደምን እንግዲህ ፓርቲው ላይ የስልጣን የማውረድ የሹም ሽር አይነት ንግግር ነው የሚመስለው እና መሪዎቻችን ተናጋሪው አንዱ እንግዲህ ሰብ እየጠቀስኩ መናገር ጀምር ያለውና ለቀጥል
ምንም ችግር አይደለም
አቶ ግዛቸው ሽፈራው ያን ቀን ይናገሩ የነበረው ነገር እዚህም በጣም አስደንጋጭ ሆነ ነው መሪዎቻችን እናንተ ናችሁ በአሁን ሰዓት የአሜሪካ ድምጽ ሙሉ በሙሉ እንዳለ ነው ያስተላልፈው በአሁን ሰዓት መሪዎቻችን እናንተ ናችሁ አመራሩን እንግዲህ እዛ ላይ እንጀነር ኃይሉ የሉም እሳቸው የሌሉበትን እናንተ ናችሁ ማለት እንግዲህ ሌላ መሪ መርጠዋል ማለት ነው እዛ ሄደው እንደ ማለት ነው እንግዲህ በፊት ለፊትም ባይሆን ይገባናል እንረዳዋለን አመራሩን ወደ ወጣቶች እናወርዳለን ቅድም ያልኩት የግለሰብ አመራር ሳይሆን የኮሌክቲቭ ሊደርሺፕ የሚሉት ወይም የቡድን አመራር አይነት ለበለው አቻ ትርጉሙ ነው የምንቀበለው እያሉ ነበር የሚናገሩት የነበረው እና ይሄ ማለት እንግዲህ ሌላችን መሪ እንፈልጋለን ለውጥ እንፈልጋለን ከአዛውንቶች ወደ ወጣት ማውረድ እንፈልጋለን እንዲህ የመሰለ አነጋገር ነው።
አድማጮቻችን የዚህ ቃለ ምልልስ ሁለተኛ ክፍል በሚቀጥለው ሳምንት ይቀርባል። ይህም ቃለ ምልልስ በታማኝ ተቃዋሚነትና ሌሎች የፖለቲካ መሰረታዊ የሆኑ የፖለቲካ ልዩነቶች ላይ ያተኮረ ይሆናል። አድማጮቻችን ወደ ወይዘሮ ንግስት ቃለ ምልልስ ከመሸጋገራችን በፊት ወይዘሮ ጠለላ ከበደ በበዓላችን ላይ ያሰማችሁን እንጉርጉሮ እናሰማለን። አድማጮቻችን ከዚህ በማስከተል ከእስር ቆይተው ከተፈቱት ከወይዘሮ ንግስ ገብረህይወት ጋር ያደረግነውን ውይይት የመጀመሪያውን ክፍል እናሰማለን።
በቅድሚያ እንኳን ለብርሃነ መስቀሉ አደረሰሽ እንዲሁም ደግሞ እንኳን በግፍ ከታሰርሽበት እስር ቤት ወጥተሽ ከቤተሰብሽና ከዘመድ ጋር በመደባለቅሽ ደስታችንን በዚህ አጋጣሚ ለመግለጽ እንወዳለን። የመጀመሪያው ጥያቄያችን ለእስር የተዳረክሽበት ምክንያት ምንድነው? እንዴት እስረኛ ሆነሽ ከዛም ደግሞ ከእስር ቤት ከወጣሽ በኋላ በነበርሽበት የፖለቲካ ድርጅት በተለይም ደግሞ በቅንጅት ውስጥ ስለተከሰቱት አንዳንድ ሁኔታዎች ለትምህርትና ለግንዛቤ ይረዳን ዘንድ የምትያቸውን ብታካፊን? ያው በቅድሚያ እንግዲህ እንደገና ላመሰግን ወዳለሁ ይሄን እድል ስለሰጠሽን ባለም አቀፍ የኢትዮጵያ ሴቶች ድርጅት ስም አመሰግናለሁኝ።
እንኳን አብሮ አደረሰን እንላለሁ በመጀመሪያ እንኳንም ለብርሃነ መስቀሉ ሁላችንም አብሮ አደረሰን። በተለይ ለኔ ከዚያ ሲኦል ወጥቶ ከቤተሰብ በመከላቀል አልፎም በተለይ ደግሞ አሁን በውጭ ከምትገኙ ቶቼ ጋር ለመገናኘትና ቃል ለመመላለስ በመብቃቴ በጣም ትልቅ እጅግ ትልቅ የሆነ ደስታ ነው የተሰማኝ። ያው መጀመሪያ ላይ ወደ ትግሉ ስመጣ በነበረው ስብስብ በነገራችን ላይ እኔ የቀስተ ደመና መስራች የስራ አስፈጻሚ ኮሚቴ አባል የቃለ ጉባኤ ጸሐፊና የጽህፈት ቤቱ ወይም ደግሞ የኦፊሱ ማኔጀር ነበርኩኝ። አይ ሚን ኦፊሱን ሃንድል ማድረግ ሰው ነበርኩኝ። ያው ትግሉ ሲጀመር ትንሽ የሴቶቹ ተሳትፎ እጥረት ስለነበረ ቀስተ ደመና ሲቋቋም ማለት ነው ብዙ ሰዎችን ለማጋራት ቢሞከርም ብዙ ሴቶችን ወደዛ የሚመጡ ብዙ ሴቶች ባለመገኘታቸው እኔም ከውስጤ በነበረው ቀደም ሲል በነበረው ኢኒሽቲቭ ምክንያት የቀስተ ደመና መፍታች ለመሆን በቃው። በዛም ለማንም ሳይሆን ለራሴ ለህሊና ሳትስፋክሽን ለመክፈል ባደረግኩት ሂደት ቅድም ያልኩሽን ተደራራቢ ስራዎች ሰርቼ ቅንጅቱ ቀስተ ደመና እውን እንዲሆንና ወደ ቅንጅት ያመራንበትን ሂደት በተደረገው ተጋድሎ አውሬ ተሳታፊ ነበርኩ። ከዛ በመቀጠል ትንሽ እንግዲህ ወደ ቅንጅት በምንገባበት ጊዜ ያ ምስረታው አብቅቶ ቢሮው የተደላደለ ቀስተ ደመናውን እየሆነ ሲጀምር ሰዎች ሴቶችም ወንዶችም መሰባሰብ ጀመሩ። ገንዘብም እየተገኘ ሲመጣ ትንሽ ችግሮች እየተፈጠሩ መጡ። በአመራር አካባቢ ያሉ የቀስተ ደመና ሰዎች የራሳቸውን ሰዎች ማሰባሰብ በሀሳብ ደረጃም ተቃወሚያቸውን ሰዎች ቂም በመያዝ እንደው መከታተል እስከ ክብረ ህሊና መርገጥ ድረስ ሁሉ በንግግር ተዳረስን። ያ ሁሉ ሲሆን በነበረው አጭር ጊዜና የቅንጅት አመጣጥ ትኩስ ሂደት ምክንያት በዛ መሀል የነበሩትን አንዳንድ ችግሮች አንስቶ መሰናክል መሆን ስላልፈለግኩኝ ሁሉንም በትግስት ተወጥቼ ቅንጅቱ ሲቋቋም ወደ ቅንጅት ሴንትራል ኮሚቴ አባልነት ለማግኘት እድል አገኘ በብዙ ተጋድሎ። ከዛም ቀጥሎ እንግዲህ ስለ ግል ሁኔታዬ አልፎ አልፎ ባጭሩ ነው የምነግርሽ፣ ረጅሙን ታሪክ አይደለም ጊዜያችሁንም ላለማባከል። ከዛ ወደ ሴንትራል ኮሚቴ ከገባሁ በኋላ በተወሰነ ደረጃ እንዳልኩሽ ቀስተ ደመና ውስጥ ከነበረው አመራር በተለይ ከዶክተር ብርሃኑ ጋር በነበረኝ አለመግባባት ምክንያት መልቀቂያ እስከመጻፍ ሁሉ የደረስኩበት ጊዜ ነበረ። ግን በመሀል ድንገት ወደ እስር ቤት ታፍሰን ገባን። እስር ቤት በነበርንበት ጊዜም ያው ችግር ያው ሁኔታ እየቀጠለ በመሄዱ በአካባቢ ብዙ ቁርጠኛ ሰዎች የሌሉኝ ስለነበረ እኔ በመሰረቱ ወደ ፓርቲ ስገባ የነበረውን ስስት በመመልከት ከነበረኝ ውስጣዊ ኢኒሽቲቭ ምክንያት የሀገሬ ወገን ፍቅር ምክንያት ትንሽ እንባም ጠብቃላል ብትሆን ኮንትሪቢዩት ወይም አስተዋጽኦ አደርጋለሁ ብዬ ነበር የገባሁትኝ። ግን ነገሩ ቀኑ እየጨመረ ሲሄድ ነገሩ እየተበላሸ ነገሮች መልካቸውን የተነሳንበት ነገር ተረስቶ ወደ ግሩፕ መደራጀት ጉዳይ እየተሄደ በመምጣቱ ትንሽ ቅራኔዎች እንትን እያደረጉ እያበጡ ሲመጡ ገባን አልኩሽ። ቅድም እንዳልኩሽ ያው ነገር በመቀጠል እስር ቤትም እያለሁኝ ከፍተኛ ችግር ገጥሞኝ ነበር። ልጄ በከፍተኛ ደረጃ ታሞ ነበር፣ አንደኛው ልጄ በተለይ። በዛ ወቅት እስር ቤት ሆነሽ እንግዲህ እኔ ይሄንን ለእናንተ ለሴቶቹ በተለይ ምን ያህል ሊሰማ እንደሚችል ለእናንተ ነው የምትወው።
አድማጮቻችን፣ ለወይዘሮ ንግስትም ተመሳሳይ ጥያቄ በመሰረታዊ የፖለቲካ ዙሪያ ማለትም በታማኝ ተቃዋሚ ጉዳይ ላይ አቅርበን ነበር። የዚህን ውይይት ተከታይ ክፍል በሚቀጥለው ሳምንት እናቀርባለን። አድማጮቻችን የሬዲዮ ዝግጅታችንን በድረገጻችን ማዳመጥ ትችላላችሁ። ጥያቄ፣ አስተያየት እንዲሁም ደግሞ ለድርጅታችን እርዳታ መላክ ለምትሹ ፖስታ ሳጥን ቁጥራችን 56729 ዋሽንግተን ዲሲ 20040 ሲሆን ስልክ ቁጥራችን 2406914370 ነው። እንደገና ደግሞ አለው ስልክ ቁጥራችን 2406914370 ሲሆን ድረገጻችንም www.ewointernational.org ነው። ዓለም አቀፍ የኢትዮጵያ ሴቶች ድርጅት ድምጽ ለዛሬ ያዘጋጀው ፕሮግራም በዚህ አጠናቀቃል። ሳምንት በተመሳሳይ ሰዓት በሌላ ፕሮግራም እስክንገናኝ ፈጣሪ አምላካችን ኢትዮጵያን ይጠብቅ እያልን እንሰናበታለን። በሰላም ሰንብቱ።